ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ከዋሽንግተን ዲሲ የሚተላለፈው ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን፣ እንደምን አምሽታችኋል? የቅዳሜ ግንቦት 10 2016 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። ለዛሬ ምሽት ስለ እናቶች የምትሟገት የእናቶች ተምሳሌት የሆነች እንግዳ ይዘናል። በሙያዋ ጋዜጠኛዋ ሮዝ መስቲካ ነጋሽ አብራን ታመሻለች።
በልጆች ማሳደግ ምክንያት ከትምህርት ከስራቸው ወደኋላ ሆነው ቤት የሚቀመጡ ሴቶች አሉ። ልጆቻቸውን ካሳደጉ በኋላ ተመልሰው ወደ ስራቸው ለመሄድ በጣም ይከብዳቸዋል፣ በጣም ይቸግራቸዋል። ይህን ህይወት ደግሞ ያለፉና ውጤታማ የሆኑ ሴቶች አሉ። ስለዚህ አሁን ላሉ ወጣት እናቶች፣ በተለይ ቤታቸው ሆነ ልጆቻቸውን እያሳደጉ ያሉ ተስፋ እንዳይቆርጡ፣ ልጆቻቸውን ካሳደጉ በኋላ እንደገና መማር፣ እንደገና መስራት፣ ስራ ፈጥሮ ሌሎች ሰዎች መትረፍ እንደሚቻል የሚያሳዩ ምሳሌ የሚሆኑ ሴቶችን እናመጣለን።
በሁለተኛው አጋማሽ ደግሞ በሳምንታዊው የቅዳሜ ምሽት መዝናኛችሁ በሙዚቃ ቃና እንግዶ ወልዴ አብሯችሁ ያመሻል። አስተናጋጃችሁ ቆንጂት ታየ ነኝ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ስትሆን ዝግጅታችንን የሚያቀናብርልን ደግሞ ንጉሶ ታምሬ ነው። አብራችሁን እንድታመሹ እንጋብዛለን። አሁን የዓለም ዜና እናስቀድማለን።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የየመን የሁቲ አማጽያን ሪፐር የተባለውን የአሜሪካ ሰው አልባ አውሮፕላን ድሮን ተኩሰው መጣላቸውን ትላንት አርብ አስታወቁ። አማጽያኑ ይህን ያስታወቁት የተጠቀሰውን ድሮን ስብርባሪ የሚመስሉ ነገሮችን የሚያሳዩ ምስሎች በኢንተርኔት ለሰዓታት ከተሰራጩ በኋላ ነው። ዛሬ ቅዳሜ ማለዳውም ላይ በቀይ ባህር ላይ የነበረ አንድ መርከብ ጥቃት የደረሰበት መሆኑ ታውቋል። ሁለቱ ክስተቶች የሁቲ አማጽያን በጋዛ ሰርጥ ያለውን የእስራኤልና ሐማስ ጦርነት በመቃወም ከሚያደርጉት የቅርብ ጊዜ ጥቃቶች መካከል የሚጠቀሱ ናቸው። የሁቲ ወታደራዊ ቃል አቀባይ ብርጋዴር ጀነራል ያህያ ሳሬ እንደተናገሩት ድሮኑ የተመታው ባለፈው አሙስ ከምድር ወደ አየር በተወነጨፈ ሚሳኤል ነው። ቃል አቀባዩ ድሮኑ በዓለም አቀፍ ደረጃ እውቅና በተሰጠው የየመን መንግስት በሚቆጣጠረው ማሪብ ግዛት ውስጥ የጥቃት እርምጃዎችን ሲወስድ የነበረው ነው ሲሉ ገልጸውታል። ከምድር በምሽት የተወነጨፈው ሚሳኤል ድሮኑን ሲመታ የሚያሳየው የኢንተርኔት ቪዲዮ ምስል እግዚአብሔር ታላቅ ነው፣ ሞት ለአሜሪካ፣ ሞት ለእስራኤል፣ እርግማን ለአይሁዶች፣ ድል ለእስላም በሚል መፈክሮች የታጀበ መሆኑም በአሶሲየትድ ፕሬስ ዘገባ ተመልክቷል። የቪዲዮ ምስል የድሮኑን ስብርባሪዎች የሚመስሉና በእሳት የተቃጠሉትን አሳይቷል። የዩናይትድ ስቴትስ ጦር ስለ ሁቲ መግለጫም ሆነ ከአሶሲየትድ ፕሬስ ለቀረበለት ጥያቄ የሰጠው አስተያየት አለመኖሩም ዘገባው አመልክቷል። እንደ አውሮፓ አቆጣጠር በ2014 ሁቲዎች የአገሪቱን ሰሜናዊና ዋና ከተማዋ ሰንአን ከተቆጣጠሩ በኋላ የአሜሪካ ጦር ከዚህ ቀደም ቢያንስ 5 ሰው አልባ አውሮፕላኖችን በአማጽያኑ አጥቷል። ሪፐር ወይም በአማርኛ ትርጉሙ አጫጅ የተባለው ድሮን 30 ሚሊዮን ዶላር የሚፈጅ ሲሆን እስከ 50 ሺህ ጫማ ከፍታ መብረርና እስከ 24 ሰዓታት አየር ላይ መቆየት የሚችል ነው። ዛሬ በጋዛ ደቡባዊ ከተማ ራፋ ጦርነት ተቀስቅሷል። የዓይን እማኞች እንደተናገሩት ጦርነቱ የተቀሰቀሰው የእስራኤል ጦር የመጀመሪያዎቹ 310 ትላልቅ የሰብአዊ እርዳታ እሽጎች አሜሪካ በገነባችው የባህር ዳርቻ ማራገፊያና ማስተላለፊያ በኩል ወደ ተከበበችው ግዛት ከገቡ በኋላ ነው። የእስራኤል ጦር በራፋ ውስን ሲል በጠራውና ከአስር ቀናት በላይ ያስቆጠረው ወታደራዊ ዘመቻ በእስራኤል ጦርና በፍልስጤም ታጣቂዎች መካከል በጋዛ ሰሜናዊ ክፍል እንደገና ጦርነት ተቀስቅሷል። የኩዌት ሆስፒታል እስራኤል በአንድ ጀንበር ባደረገችው ጥቃት በራፋ በሚገኝ የተፈናቃይ ካምፕ 2 ሰዎች መሞታቸውን አስታውቋል። በከተማዋ ደቡብ ምስራቅ ከፍተኛ የተኩስ ጥቃት መፈጸሙና ጄቶች በምስራቃዊ ደቡብ አካባቢ ድብደባ እንደፈጸሙ እማኞች ተናግረዋል። የእስራኤል ጦር ትናንት አርብ በከተማ ውስጥ የተካሄደው ጥቃት ከ7 ወራት በላይ በዘለቀው ጦርነት ምናልባትም እጅግ የከፋ ነው ብሏል። ድርጊቱ ከፍተኛ ዓለም አቀፍ ተቃውሞ ቢያጋጥመውም እስራኤል ራፋ ላይ ጦርነት ጀምራለች። ሸምጋዮች የተቋረጠው የእርቅ ድርድር እመርታ እንደሚያሳይ ተስፋ አድርገው የነበረ ቢሆንም ጦርነቱ ቀድሞውንም አስከፊ የሆነውን ሰብአዊ ቀውስ እንዳባባሰው የእርዳታ ቡድኖች ገልጸዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ኢራን ዛሬ ቀዳሚ ሁለት ሴቶችን ጨምሮ ቢያንስ 7 ሰዎችን በስቅላት ሞት ቀጣለች ሲል የኢራን ሰብአዊ መብቶች ድርጅት አስታወቀ። ድርጅቱ ባወጣው መግለጫ ከአደገኛ ጾች ጋር በተያያዙ ወንጀሎች ከተከሰሱ 5 ሰዎች ጋር በኡርሚያ እስር ቤት ውስጥ ከተሰቀሉት መካከል የሁለት ታዳጊ ልጆች እናት የሆኑት የ53 ዓመቷ ፓርቪን ሙሳቪ ይገኙበታል። ሌላኛዋ የ27 ዓመቷ ፋጢሜ አብዱላሂ ያጎት ልጅና ባሏ የሆነውን በመግደል ወንጀል በመስራቅ ኢራን ኒሻፑር ውስጥ በስቅላት መቀጣቷን መግለጫው አስታውቋል። የኢራን ሰብአዊ መብቶች በዚህ ዓመት ኢራን ውስጥ ቢያንስ 223 የሞት ቅጣት ሲመዘገብ በግንቦት ወር ብቻ በትንሹ 50 ሰዎች ተገድለዋል ብሏል። በሚያዝያ ወር የፋርስ አዲስ ዓመትና የረመዳን በዓላት ማብቃቱን ተከትሎ ግድያው እየጨመረ የመጣ ሲሆን ከዚያን ጊዜ ጀምሮ 6 ሴቶችን ጨምሮ 115 ሰዎች ተገድለዋል። በመጨረሻም የቻይናው መሪ ሺ ጂፒንግ በከፍተኛ ባለስልጣኖቻቸው ላይ የጀመሩትን ከፍተኛ የጸረ ሙስና ዘመቻ ተከትሎ የአገሪቱ የግብርናና የገጠር ጉዳዮች ሚኒስትር ታንግ ሪንጂያን ምርመራ እየተካሄደባቸው መሆኑን የመንግስት መገናኛ ብዙሃን ዛሬ ቅዳሜ ዘግበዋል። ሚኒስትሩ በከፍተኛ የዲሲፕሊንና የህግ ጥሰት ተጠርጥረዋል ሲል የመንግስት ዜና አውታር ሲሲቲቪ ዘግቧል። ዘገባው ታንግ ፈጽመዋል ተብለው ስለተጠረጠሩባቸው ጥሰቶች ዝርዝር መረጃ አልሰጠም። ሺ ወደ ስልጣን ከመጡበት ከ10 ዓመታት በፊት ጀምሮ ስር የሰደደውን ሙስናን ለማስወገድ የሚደረገውን ጥረት በበላይነት ተቆጣጥረውታል። ደጋፊዎቻቸው ዘመቻው ትክክለኛና ያልተበከለ አስተዳደርን ያበረታታል ሲሉ፣ ተቺዎች ግን ለቻይናው መሪ የፖለቲካ ተቀናቃኞችን የሚያስወግዱበት ጉልበት ይሰጣል ይላሉ። አድማጮች፣ የምሽቱ ዜና ይሄው ነበር። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ያለም ዜናዎቹን አድምጠን ተመልሰናል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በሳተላይት ኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ዝግጅታችንን ከአጭር ሞገድና ከሳተላይት በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ ልታደምጡ ትችላላችሁ። አብራችሁን ቆዩ። ምሳሌ የሚሆኑ እናቶችን አቅርበን እንወያያለን ትለናለች። ምቹ ቤት በተሰኘው ስለ እናቶች ስለምታሰናዳው የቴሌቪዥን ፕሮግራም ስታስረዳ በማህበረሰብ ውስጥ በመትሰራቸው በርካታ ስራዎች ራሷ በመልካም ምሳሌነት የምትታየው እናት ለእናቶች በቂ የወሊድ ጊዜ እንዲሰጥ ተሟግታለች። የጡት ማጥባት ጠቀሜታ ግንዛቤ እንዲያገኝ ባደረገችው ጥረትም ትታወቃለች። በሴትነታቸው የተሸከሙት ከፍተኛ የቤተሰብና የማህበረሰብ ኃላፊነት ትከሻቸውን ያጎበጣቸውን ሴቶችና እናቶች ህይወት ያቃናሉ ባለቻቸው ጉዳዮች ዙሪያ ከመታካሂዳቸው ዘመቻዎቿ ባሻገር በሙያዋ ጋዜጠኛ ነች። ሮዝ መስቲካ ነጋሽ ስለ እናትነት፣ ስለ ሴትነትና ስለ ህይወት እናወጋለን። ባለፈው ሳምንት እሁድ በዋለው የእናቶች ቀን የራዲዮ መጽሔት ልዩ ፕሮግራማችን እንግዳ አድርገን ጋብዘናት፣ በቴክኒክ እክል ምክንያት ሙሉ ፕሮግራም ሳይተላለፍ ቀርቶ ነበር። ውይይቱን ለዛሬ ይዘነዋል፣ እንድታደምጡ እንጋብዛለን።
ምቹ ቤት ላይ ምሳሌ የሚሆኑ እናቶችን እናቀርባለን ትለናለች። በእናቶች ጉዳይ የምትጠበበው የአራት ልጆች እናቷ እንግዳችን ራሷም እንደ ምሳሌ የምትታይ ናት።
ለእናቶች በቂ የወሊድ ጊዜ እንዲሰጥ ካስተባበረችው በጡት ማጥባት ጠቀሜታ ዙሪያ እስከሰራችው ትምህርታዊ ዘመቻ ድረስ በበርካታ ስራዎቿ ትታወቃለች።
ወንጀል የእንግዳችንን ሙሉ ስም ብናስተዋውቅ በራሷ ስራዎች የምትታወቀውን ያህል የአባቷን ማንነት የእንግዳችንን ማንነት የሚያሳብቅ ይመስለኛል። ሮዝ መስቲካ ነጋሽ ናት እንግዳችን።
እኔ እንደውም አሉላ
ለመጀመሪያ ጊዜ ለቃለ መጠይቅ ስጋብዛት ያባትሽ ስም እንግዲህ ሄብ አቶ መስቲካ ነጋሽን ያለማወቅ የሚያኮራ ነገር አይደለም። በዝርዝር እንድትገልጽልኝ አድርጌ ገልጻልኝ ነበር። አሁንም እንዴት ነው መስቲካ የተባለው ያባቷ ስም የሚሉ ይኖራሉ።
በየሚዲያው ለቃለ መጠይቅ በሄድኩ ቁጥር ያባቴን ስም ማብራራት እንደ ግዴታ ሆኗል። እንግዲህ ከአባቴም ጋር ሁላ እንተራረዋለን ደስ የሚለው እንዳባትም እንደጓደኛም ስለሆነ አንድ ጊዜ ምን አለኝ መሰላችሁ? ዲግሪሽን እኮ ከኋላ ጭነሽ ነው እንጂ ማንንም አያቅሽም ነበር አለኝና የምን ዲግሪ ነው ምናምን አልኩት። ስሜን ነው አለኝ። የኔ ስም ከኋላ ባይኖር ኖሮ ማን አረዋከለዋለሁና የትም ቦታ ብሄድ በስስም ያዛለሁ። ምን ማለት ነው እንዴት ተባሉ በሚባለው ነገር የማብራራት ግዴታ አይነት ነገር ነው። ሲነግረን ከጣሊያንም የመጣ ቃል ነው። ጣፋጭ የሚወደድ እንደማለት ነውና ለእናትና ለአባቱ በጊዜው ብቸኛልሽ ነበረ። ስለዚህ ከዛ አንጻር ይመስለኛል ይሄን ስም የሰጡት። በትምህርት በሬዲዮ ደግሞ ያው በጣም ብዙ ሰው ያውቀዋል። እንዲያውም ልጅ እያለሁ በጣም መንገድ ላይ ሴት የሚያናድደኝ የነበረው ስሜን ስለሚያውቁት ያበሽኩት ነበር ብዙ ልጆች። የአባቴን ስላለማሳወቅ በጣም ጥረት አደረግ ነበር፣ ግን አሁን በጣም ደስ የሚለኝ እኔም ደስ ይለኛል አባቴ መጠራቴ። ስራውም ሲነሳ በጣም ነው ደስ የሚለኝ። አሁን እንዲያውም ከዚህ ከትምህርት በሬዲዮ የበለጠ በሚታወቀው በዚህ በበጎ አድራጎት ስራና ብዙ ልጆችን ተምሯል። በጣም ብዙ በሺዎች የሚቀጠሩና ሶሻል ሚዲያም ላይ የትም ቦታ መስቲካ የሚለውን ሲያዩ ወዲያውኑ አባትሽ ነው ወይ መስቲካ ነጋሽ የሚባለው ብለው ይጠይቁኛል። ከዛ ስላችሁ እንዲያድርጎልኝ እንደዚህ ያስተምሩን ይላሉ። እና በጣም ነው ደስ የሚለኝ።
ነፍስ እያወቅሽ ስትሄጂ በአባትሽ እየኮራሽ በስራቸውም እየተደሰትሽ መተሻል። በስማቸው የተነሳ የሚያበሽቁሽ የነበሩት በእኛም አማካኝነት ቢሆን ይቅርታ መጠየቅ ይችላሉ።
አሁን እነሱም ይቀየራሉ። እነሱም የሚያድንቁ ቦታ ስለሚደርሱ ያው የልጅነት ነገር ስለሆነ ማስታወሳ ትምህርት ቤት እያለን ትምህርት በራዲዮ ሲቀርብ ሲነገረን ነው። እና እንደው በውል ዝርዝሩን ባላስታውስም በጣም ደስ የሚል አቀራረብ ነበራቸው። ሲያቀርቡ ትዝ ይለኛል መሳተፉ በኋላ መጣ። የቅዳሜና እሁድ ፕሮግራማቸው ላይ ወጣቶችን ተማሪዎችን ያሳትፋሉ። ትልቅ እድል ነበር።
እኔም እዛ ለማንበብ እድሉን አግኝቼ ነበር። ደብዳቤዎችን አነብ ነበር ቅዳሜ ከኛ ጋር።
ሮዝ በተለያየ ስራ ላይ ነው የተሰማራሽው፣ ለእናቶች በመቆርቆር፣ ለህፃናት አስተዳደግ። እስኪ ለአድማጮቻችን የምትሰሪያቸውን ስራዎች ገለጽ አድርጊልን።
እሺ፣ ለእናቶች እንደተመለከተ ከመስራቴ በፊት ገና ልጅ እያለሁ ኮሌጅ እንደጨረስኩ የሴቶች መጽሔት ማዘጋጅ ነበረ። አብነት የሚል መጽሔት ነበረኝ። የሚመስለኝ እንግዲህ ከአስተዳደግም ከቤታችንም ከምናየው ነገር ከእናቴ የምማየው ነገርም ነበር እና የሴቶች ነገር በጣም ነው የሚያሳስበኝ የሚያስጨንቀኝ። ከማግባቴ በፊት ስለ ወጣት ሴቶች ነበረ ማስበው የምጨነቀው። ያን መጽሔትን በምሰራበት ጊዜ ሀሳቤ የነበረው በወቅቱ የነበሩ መጽሔቶች ላይ የምናያቸው የተለመዱ ነገሮች አሉ። ሴቶች የሚገለጹበት መንገድ አለ እና ግን ያ ብቻ አይደለም እኛ የምንታይበት። ከዚህ የተሻለ በጣም ብዙ ሰብስታንስ ያለን ሀገር የሚጠቅም ነገር መስራት የምንችል መሆናችን የሚያሳይ ደግሞ ነገር መታየት አለበት፣ መውጣት አለበት ብያስብ ነበር እና እንግዲህ ያኔ የአብነት መጽሔትን አዘጋጅ የነበረው በዚህ ሀሳብ ነበረ። ካገባውና ከወለድኩ በኋላ ደግሞ ሌላውን የእናቶችን የልጆችን ነገር ማየት ቻልኩና አንደኛ ሚዲያውም ወድጄው የምሰራው ትን በትምህርት ብቻ ሳይሆን ከልጅነቴም ጀምሮ በቃ ፍላጎቴ ምንድን ነው መሆን የምትፈልጊው ይባል ጋዜጠኛ ነበርም እምለው ነበር እና ያንን ሙያ ተጠቅሜ እናቶች ላይ የማየውን ነገር፣ ሴቶች ላይ የማየውን ነገር፣ ልጆች ላይ የማየውን ነገር ማስተካከል አለብኝ፣ ግዴታ አለብኝ። እንዲያውም አንዳንዴ እኔ ካልሰራሁት ሌላ ሰው የሚሰራው ሁላ ያለ እስከማይመስለኝ ማለት ነው። ሞኝነት ሊሆን ይችላል፣ ግን ማቆም አልችልም። ይሄን አሁን ሌላ ነገር ስሪ ይባል ሁሉ መስራት የማልችልበት አይነት ሁኔታ ላይ እስክደርስ ድረስ ነው የዚህ የእናቶችና የህጻናት ነገር የሚያሳስበኝ እና ከአንድ 8 ዓመት በፊት ብዙ እንግዲህ በተለይ እናቶች የሆኑ ሰዎች አቁታል ስራ ላይ ያሉ ሴቶች የተጨማሪ ልጅ ፈቃድ ለእናቶች ያስፈልጋል የሚል ዘመቻ ጀምሬ ነበረ። ያኔ 3ኛ ልጄን በወለድኩበት ጊዜ ነው ይሄንን ዘመቻ የጀመርኩት። አሁን 4 ልጆች እናት ነኝ። 4ኛ ልጄ 7 ዓመት ሆኗታል። እንግዲህ ያኔ ስጀምር እኔ ከሙያዬም ወደ ቤቴ ገብቼ ልጆችን ማሳድገው ልጆችን ማሳደግ ግዴታም ስላለባት ያው የእናት የተፈጥሮ ግዴታም ስላለባት ጡት ማጥባት አለባት፣ መንከባከብ አለባት። አባት የሚያደርገው እንክብካቤ ቢኖርም የእናት የበለጠ ነው በሚል ነው ቤት ውስጥ የተቀመጥኩትና በዚህ በኩል ደግሞ የለፋንበት የተማርንበት ደግሞ ሰክሰስፉል መሆን የምንፈልግበት ሙያ ደግሞ አለ። ሁለቱን ማጣጣም ደግሞ በጣም ይከብዳል። ግን ስራ ቦታችን ላይ በቂ ወሊድ ፈቃድ ቢኖር፣ ህጻናቶች የሚቀመጡበት ቦታ ቢኖር ሁለቱን ማጣጥሞ ሰምሃው ለመሄድ እድል እናገኛለን። ለኛ ብቻም ሳይሆን ለሀገር ራሱ ይጠቅማል ብዬ ስለማስብ ነበር ያንን ዘመቻ የጀመርኩት። እንግዲህ ዘመቻው ከተጀመረ 2 አመት አካባቢ በኋላ መንግስት የወሊድ ፈቃድ ጨመረና አንደኛው ስራዬ እሱ ነው። እንደዚህ አድቮኬት ማድረግ እሰራለሁ። ከዛ ቤት ጦኜ ደግሞ የዩቲዩብ ቻናል ላይ የዛሬ 5-6 አመት በፊት ምቹ ቤት የሚል ቻናል ከፈትኩና ልጆቻችን እንዴት አድርገን ማሳደግ ያለብን፣ እንደ እናት ራሳችን እንዴት አድርገን መጠበቅ አለብን፣ ትምህርታችን እንዴት እናደርገው እንችላለን፣ ሙያችን እንዴት እናደርገው እንችላለን የሚሉት ሀሳቦች ላይ የሚያተኩር ነበር ተለያዩ ቪዲዮዎችን የምሰራው። ወደ ሀገር ቤትም ስመለስ እዚሁ ሀገር ውስጥ ደግሞ በማያቸው ጉዳዮች በተለይ ከልጆች አመጋገብ ጋር በተያያዘ በአመት 2 ጊዜ ኢቨንት ማዘጋጀት ጀመርኩ። ከዚህ ከኢቨንቱ ቀደም ብሎ ግን ምቹ ቤት መስ ሚዲያ የሚል አንድ ተቋም አቋቁሜ ነው በዚህ ስር ነው ኢቨንቶቹን የምናካሂደው። ከዛ ቀጥሎ ቤቶችና ደጆች የሚል እንደዚሁ አንድ ኢቨንት አለ። በተለይ ሴቶች ቤት ሲቀመጡ ከትምህርት ከስራቸው ወደኋላ ሆነው በልጆች ማሳደግ ምክንያት ቤት የሚቀመጡ ሴቶች አሉ። ከዛ ልጆቻቸውን ካሳደጉ በኋላ ተመልሰው ወደ ስራቸው ለመሄድ በጣም ይከብዳቸዋል፣ በጣም ይቸግራቸዋል። እንደዚህ ደግሞ ይህን ህይወት ደግሞ ያለፉና ውጤታማ የሆኑ ሴቶች ነው። ስለዚህ አሁን ላሉ ወጣት እናቶች በተለይ ቤታቸው ሆነው ልጆቻቸውን እያሳደጉ ያሉ ዲፕረስድ እንዳይሆኑ፣ ስትረስድ እንዳይሆኑ፣ ተስፋ እንዳይቆርጡ ልጆቻቸውን ካሳደጉ በኋላ እንደገና መማር፣ እንደገና መስራት፣ ስራ ፈጥሮ ለሌሎች ሰዎች መትረፍ እንደሚቻል የሚያሳይ ምሳሌ የሚሆን ሴቶችን እናመጣለን። ደግሶች የምንላቸው ወርኪንግ ማምስ የሚባሉት ነው። እነሱ ደግሞ ቤታቸውን ቴኬር እያደረጉ ልጆቻቸውን እያሳደጉ ትዳራቸውን በትክክል እየመሩ ከዛ ደግሞ ስራ ቦታቸው ላይ ውጤታማ የሚሆን ሴቶች አሉ። ይሄ ደግሞ የሚከብዳቸው ደግሞ ሰዎች አሉ ከረንትሊ ማለት ነው። እና ይህንን መንገድ ያለፉትን ሴቶች እናመጣና ምሳሌ አድርገን ሁለቱም ቦታ ላይ ላሉ ሴቶች እናሳያለን። ያን ለምንድን ነው የምናደርገው? ውጤታማ መሆን የሚቻለው ሀገር ውጤታማ መሆን የምትችለው ወንዶች ብቻ ስለሰሩ ወይ ደግሞ የሆነ አካል ብቻ ስለሰራ ብቻ በአንድ ጎን ብቻ ሊያድግ አይችልም። አንድ ቤተሰብ ራሱ ሙሉ የሚሆነው በእናትና በአባት ስለሆነ እናቶች ላይ በጣም መስራት አለብን። እናቶች ደስተኛ ከሆኑ፣ ጤናማ ከሆኑ፣ ውጤታማ ከሆኑ ልጆቻቸውም እንደዛው ነው የሚሆኑት፣ ቤታቸውም እንደዛ ነው የሚሆኑት። ከዛ ደግሞ በዓለም አቀፍ ደረጃ የሚከበረው በተለይ ኦገስት 1 ላይ የዓለም አቀፍ የጡት ማጥባት ሳምንት አለ እና እሱን ደግሞ እናከብራለን። የጡት ማጥባት ሳምንትን ስናከብር እንዴ ምን ሆነሻል ሮዝ የሚለኝ ሰው አለ። ብዙ ሰው እንዴት ነው ስለ ጡት ማጥባት ደግሞ እናስተምር ብለሽ የምትነሹ? ምን የሚታወቅ ነገር አይደለ ወይ? እናቶቻችን ሲያደርጉት የነበረው አይደለ ወይ ይላሉ። ግን ችግሩ ሌላ ነው። አሁን ከዚህ ከዘመናዊነት ጋር በተያያዘ ከፌሚኒዝም አስተሳሰብ ጋር በተያያዘ ትንሽ መስመር የለቀቁ ሀሳቦች ይመጣሉ። ከእጃችን ሳይወጣ ይሄ ነገር ጤናማ የሆነ ነገር ስለሆነ መያዝ አለብን የሚለውን ማስተማር አለብን ብለን ስለምናስብ ነው። እና ሌላው ደግሞ ኑን ተንፈስ በሚል በምቹ ቤት ቢሮ በሳምንት 2 ቀን እናቶች፣ እህቶች፣ ወንድሞችም አንዳንድ ጊዜ ይመጣሉ። መጥተው ስለ ስራ ሊሆን ይችላል፣ ስለ ግል ህይወታቸው ሊሆን ይችላል፣ ያስጨነቃቸውን ነገር እዛ ከሚገኝ ሰው ጋር ውይይት ያደርጋሉ፣ ይመካከራሉ። የሚፈታ ከሆነ ይፈታል፣ የማይፈታ ከሆነ ደግሞ ወደ የሚያማክራቸው ባለሙያ እንልካቸዋለና እንደዚህ አይነት ስራዎችን ሰራለን። ከዛ በተጨማሪ እንግዲህ ሀገሬ ቴሌቪዥን ላይ ናብሊት የሚል የሀገሬ ቴሌቪዥን ፕሮግራም ነው። እዛ ላይ እንደ ማህበረሰብ የተቸገርንባቸውን ጉዳዮች መፍትሄ ለመስጠት አስቦ የተነሳ ዝግጅት ነው እና ትንሽ እየሰራ ነው ታገል። ከዛ ደግሞ ልጆችን እያሳደግኩ
ሮዝ መስቲካ አንድ ሰው አልመስል አለች።
አንድ ሰው አይመስልም ቆንጆ ብዙ ስራ የሚሰሩ በጣም የተሳካለ ስራ የሚሰሩ ሰዎች በስራ ጠባያችን ምክንያት እናነጋግራለን። ያስደምማሉ፣ ያ በተለየ ስሜት ነገሮችን እንድናያረጋሉ። የሮዝ ስራ ግን ከጠበቁት ይበዛ ይመስለኛል። ይህም ሁሉ ሀሳቡን ውጡንም ማምጣት እንኳን ብቻ ቢሆን የአንድ ሰው አይደለም። በእርግጥ አብረዎች የሚሰሩ እንደሚኖሩ ይገባኛል። የሰራሻቸውም እየሰራሽ ያለውም ወደፊትም ሰሪውም ከእናቶች ጋር የተያዘው ደግሞ ለዛሬ በጣም በተለየ ትኩረት እንድናየው የሚጋብዝ ይመስለኛል።
ልክ ነው አሉላ። ይሄ ሁሉ እንግዲህ በዝርዝር ያጫወተችን ከዋናዋ ስራዋ በተጨማሪ ነው። ባለቤት ነች፣ የቤት አስተዳዳሪ ነች፣ የልጆች እናት ነች። ብርቱ ሴት ነሽ። ይሄን ነው ማለት የምቻለው።
በርግጥ ብርቱ ሴት ነሽ። እንግዲህ የእናቶች ቀን ነውና የእናቶች ቀን ስለ እናቶች፣ እናቶች የሚከበሩበት እናቶች ሁሌም መከበር ሁሌም እንዲታሰቡ ይፈልጋል። ቢያንስ ግን ሙሉ ትኩረት ተደርጎ ያ ቀን ስለነሱ የሚደረግበት እንደመሆኑ እንግዲህ እኛ ካለንበትም ከኢትዮጵያ ውጭ ያለው ዓለም መልካም በጎ ነገሮች ያለማመንታት ከምንቀበላቸው ጥቂት ነገሮች ውስጥ ናቸው። ነገር ግን የመከበሩን ያህል ፈተናዎች የሚታዩበት መንገድ የሚያሳዩ መላ የሚካፈልበትም ማድረግ ነው ዓላማውና በዚሁ እየተጋበዝንሽ አንቺ ቆንጅት እንዳለችው የጠንካራ እናት ተምሳሌ ትንሽ የወላጅነት ኃላፊነት ስለ ነገ የአገር ጣም ነው ልጆችን ማሳደግና የነሱን ዓለም ማሳካቱ እናቴ ቤት መሰሶናት። እስኪ ይሄን ቀን በተመለከተ አንቺ ምን ይታሰብሻል? ስለ ኢትዮጵያ እናቶችስ?
በጣም ከባድ ጥያቄ ነው። እኔ አንዳንድ ጊዜ ያስጨንቀኛል። ብዙ ነገሮች ሳቸው ያስጨንቁኛል። ግን አንዳንዴ ደግሞ መቼም ሁሉ ነገር ጭልም አይልም አይደለ? የሆነ ብርሃኖች ደግሞ የሚታዩኛሉ። እናቶች ህይወት አሁን ከተማ ውስጥም ብትለው እኔ አንዳንዴ የሚያስጨንቀኝ ሁላ ኑሮ ደረጃቸው በጣም ጥሩ ደረጃ ላይ ደርሷል ምንላቸው ዓለም ላይም ዝቅ ያሉትም ላይ ብትሄድ እናቶች ላይ በጣም የሚያስቸግሩ ነገሮች አሉ፣ የሚያስጨንቁ ነገሮች አሉ። ጥሩ ነገርም ሲመጣ ደስ የሚለው ጥሩ ነገሩ የሚጠቅመው ለእናት ይሆናል። ክፉ ነገርም ሲመጣ የሚያስጨንቀው ለእናት ይሆናል። እና የእናት ነገር የሆነ እንደው አንድ ቀን ስለመጣ ብቻ ሳይሆን ሁል ጊዜ የሚያስብና የሚያስጨንቅ ነገር ስለ ራስ ብቻ አይደለም የምታስብ አይደለ? ስለ ራስ ብቻ አይደለም የምትጨነቀው፣ ስለ ራስ ብቻ አይደለም የምትኖረው። እና እኔ እናቶች ቀን ደግሞ እናት ሲባል ሁል ጊዜ የሚመጣብኝ ያቺ ሴታች አንዲት ሴት ወይ ደግሞ አንዲት ልጅ አድጋ ለቁም ነገር በቅታል እናት ከሆነች በኋላ የምትኖረው ኑሮ ሌላ ዓለም ኑሮ ነው። ለእውነተኞቹ እናቶች ሌላ የሌላ ዓለም ኑሮ ነው የምትኖረው፣ ወይም ራስን ቶታሊ ትተዋዋል። እና ሁሌ የሚታየኝ የራሳቸውን የተዉ ለልጆቻቸው ከወለድክ በኋላ የሚያስደንቀው እኮ ምን መሰላችሁ? ስለመለን ነው አንድ ልጅ ብቻ አይደለም የምናስበው፣ ስለ ሁሉ ሰው ማሰብ የምንጀምርበት ነው። ሌላ ዓለም ይመስለኝ ለዛ ነው እና እሱ ነው የሚታየኝ። እናት የሆነች ሴት መቼም የሆነ ልጅ ሲወድቅ መንገድ ላይ ትደነግጣለች። እናት የሆነች ሰውነቷ ክፍል የሚለው ነገር አለ እና ያ ከአብራኳ ስለወጣ አይደለም ያ ልጅ። የማንም ልጅ ቢሆን እሷ እናት ሆናለች። ወረት እናት ስለሆነች ሁሉም ሰው የእሷ ልጅ ነው። እና የእናቶች ቀን ሲባል አዎ የሚሰማኝ እንዲህ አንዲት ሴት ለሁሉም ሰው የምትሆን ለሁሉ ሰው የምታስብ
እንዶ ስለ እናቶችም ስለ ቤተሰብም ስለ አገርም ምጣም ነው እና ብዙ ነገር ማንሳት ይቻላል። በዚህ ጉዳይ እናቶች በሚዘከሩበት ዕለት ስለ እናቶች ተብሎ በተዘጋጀው ዝግጅት እንደው የመጨረሻ ምለውን ግን ከጊዜ አንጻር በአንድ በኩል ቀደም በማህበራዊ ሚዲያው በኩል ያለውን ቀውስ ደረጃ ደርሷል። በኢትዮጵያውያን ብቻ ሳይገደብም በዓለምም ደረጃ ነው። በብዙ ምክንያቶች ጊዜውን ይመስላል ማለት ይቻላል የተሳከረ ጊዜ ነው። የተሳከረ ነገር ነው በአደባባይ ወጥቶ የማይነገር ነገር ሁሉ ሰው ጊዜውን ሲያጠፋበት፣ እንዲሁም ደግሞ የቴክኖሎጂም ተጽዕኖ የራሱን ቦታ አለውና በቴክኖሎጂው ምክንያት ከሱም የማይላቀቁ የእጅ ስልካችን ትልቅ መሳሪያ ነው። በጣም ጥሩ ነገር የማድረግን ያህል እድሜን ጊዜን ሊወስድ ይችላል። በሰዎች ስነ ልቦና ላይ በጣም ብዙ ተጽዕኖ ሊያደርግ ይችላል። ይሄ ራሱን የቻለ ችግር ነው። ከዛ አንጻር የሚታየው እንዳለ ሆኖ ከተመሰቃቀለው ጊዜ አንጻርም አሁን በኢትዮጵያ ውስጥ ብናይ ከድርቅና ረሃብ እስከ አካባቢ መፈናቀል የሚደርሱ ሰቆቃዎች እናቶች ላይ ነው እና መከራውን የሚያበዙት። መሰረታዊ የሚባለው ህይወት እንኳን በተናጋበት ሁኔታ ውስጥ ምን ይታይሻል? እንደው ትልቁን በአገር ደረጃ መለወጥ ያለበትን ነገር እዚህ ጋር መወያየት አግባብም በቂ ጊዜም ያለው አይመስለኝም። ራሱን የቻለ ሊሆን ይችላል። አንቺ ግን እንደ እናት ከዚህ ጉዳይ ጋር እንደሚተኛና እንደሚነሳ እንደሚያሳስበው መሰረታዊ የሚባለው ገብቶ መውጣት፣ ልጆችን የሚበሉት ማዘጋጀት፣ የወደፊት ተስፋቸውን መመገብ መሰረታዊ የሚባሉት ነገሮች የተናዱበት የሚመስል ጊዜ ነው። እዚህ ሁሉ ቀውስ ውስጥ እናት ምን ትሆንና ነው እንዴት ሆና ነው ልጆቿን የምታሳድገው በዚህ በከፋ የኑሮ ሁኔታና ድህነት ውስጥ?
አዎ በጣም የሚያሳስበውን ጥያቄ ነው የጠየከኝ። በየትኛውም መንገድ ቅድም እንዳልኩ ደስታውም ሀዘኑም እንትን የሚታየው ጎልቶ የሚታየው እናት ላይ ነው። ደስታም ቢመጣ ደስታው እሷ ጋር ነው ያለው። በጣም ሀዘኑም ይሄ ችግሩም እና መስቀሉም እሷ ላይ ነው የሚመጣው። እና አንዳንድ ጊዜ በጣም ያስጨንቀኛል የቱ ጋር እንደሚቆረጥ የትኛው ጋር የቱ ጋር እንደሚስተካከል። በተለይ ወጥተህ መንገዱን ስታየው እኔ ድሮ የነበረው ጸሎቴ እንግዲህ ከአስር ዓመት ያህል ቤቴ ተቀምጫ ልጆችን በማሳደግ ከቤት ሳልወጣ እና ያኔ ስቀመጥ ጸሎት ያረኩት አንድ ጸሎት ነበረ ሁል ጊዜ የማረሰው በቃ ጌታው የቤትን መቤት አድርገኝ ብዬ ጸልሽ ነበረ። አንደኛው ምክንያት ግን በዛን ጊዜ መንገድ ላይ ስወጣ የማያቸው የጎዳና ተዳዳሪ ልጆችን በጣም ነበር ልቤን የሚሰብረኝ። ባልወልድም በጣም ነበረ ማዝ ነው እና ደግሞ የሚያሳዝነኝ እነሱን ብቻ ማየት ብቻ ሳይሆን ምንም አለማድረግ መቻሌ በጣም ያሳዝነኛል ያናግልም። እና አይቻቸው ከማዝን ወይ ደግሞ መሀል ነገር ውስጥ ከምገባ በቃ አታሳየኝ እና የሆነ ቦታ አስቀምጠኝ ግን ጸሎት ነበር የጸለኩት። እና ያን ያህል አመት ምንም አላየውም ትንሽ አይምሮ ሰላም አገኘው። ግን ሶሻል ሚዲያ ላይ ስገባ ደግሞ እኔ የደረቀቱ ታብታም ተጣባናት ከመይት የበለጠ ልጅም በህይወት ሚዘገንንና እኔ ለኔ የሚከብድ ነገር የለምና ይረብሸኛል በየቀኑ። አሁን ደግሞ ከቤቴ ወጥቼ ስራ ደርሼ ልጆቼን አድርሼ ምናምን ስል እማየው የበለጠ የከፋ ነገር ነው። በየቀኑ መንገድ ላይ 3 4 ልጆች ያቀፉ እናቶችን ማየት በጣም ይረብሻል። እኔስ ኑሮ እየኖርኩ ነው ወይ? ልክ ነው ወይ? እኔስ ራሴ እንደዚህ አይነት ኑሮ መኖሬ ልክ ነው ወይ? ይሄ ራሴን ያስጨንቀኛል። ልብስ መቀየር፣ ጫማ መቀየር፣ ዘና ብሎ መኖር ራስ ተገቢ ነው ወይ ለኛ? ይሄ ሁሉ ሰው ይሄ ሁሉ እናት ይሄ ሁሉ ህፃን መንገድ ላይ ሆኖ ይሄ በጣም ነው የሚያሳስበኝ የሚያስጨንቀኝ። ከዛ ደግሞ ምን አያለው እናቶች ወይም ሴቶች በጣም ፓወር እንዳለ እንደም ይስማኛል አንዳንድ ጊዜ መለወጥ የምንችለው ነገር እንዳለ እንዴት ብትልኝ ይሄ አሁን አንድ ደመራ እንደሚል ነገር ላላመጣችሁ ሊሆናል ግን በእጃችን አለ የኛ ነገር መለወጥ ይችላል ይሆናል ብዬ አስባለሁ። እንደውም አንድ ጊዜ አንድ ፕሮግራም ተዘጋጅቶ ነበር ካንዲዴታችን ጋር ሆነን እናቶች እባካችሁ ይሄንን ጦርነት ይሄን ግርግር ይሄንን አለመግባባት ይሄን ደማፋስሉ አቁሙ የሚል ነውና የእናቶች ልመና ነበር ልጆቼ በጡቴ የሚል ልመና ነበርና እናት ችግርንም ማቆም ትችላለች ችግርንም መፍጠር ትችላለች። አሁን ይሄ ኮምፕሊኬትድ የሆነው ነገር ከኛ በላይ ሊሆን ይችላል ግን ነገ ከነገ ወዲያ ከዚህ የከፋ ነገር እንዳይመጣ ግን እናቶች መስራት ይችላሉ ብዬ ግን አስባለሁ አምናለሁ። እናቶች ስንል 60 አመት 70 አመት 80 አመት የሞላቸው እናቶች ለማለት አይደለም። አሁን 20 አመት 25 አመት ልጆች ወጣቶች እናት ሆነዋል። እነዚህ እናቶች ልጆቻቸው ላይ እንደሚገባ መስራት ቢችሉ አሁን ከመጣ አሁን መቼም እናያለን ብለን የማናየው ነገር ከተማችን ውስጥ አገራችን ውስጥ እያየን ነው። ኢትዮጵያ ላይ እንሰማለን ብለን ማናስበው በምንም ተአምር ማናስበው ነገር ያያየን እየሰማን ከዚህ ባሰ ነገር ግን እንዳናይና እንዳንሰማ አሁን ልጅ ወለዱ ሴቶች በሙሉ መሳት ይችላል ይያስተዋል የተሻለ ነገር ማምጣት ይችላል። የተሻለ ትውልድ ግድ ያለው ለሀገር የሚጨንቀው ለወገን የሚጨንቀው ስለሰው ክብር የሰው ፍቅር የገባው ራሱን ደግሞ የሚወድ አይደለ ሰው ምንም ራሱን ሲያከብር ሲወድ ነው ለሌላም ሰው ሊተርፍ የሚችለው እና ለራስ ክብር ያለው ማድረግ ይቻላል እናት እንደዛ ማድረግ ትችላለች ብዬ አስባለሁና አንዳንዴ በጣም ትግራ ያጋባኛል እንዴት ይሆናል ብዬ ግን በሌላ በኩል ደግሞ እናት ሽወጥ ማምጣት ይችላል ብዬ ደግሞ አስባለሁ። አላ ጥያቄን በትክክል መመለስ ይርግጠኛ አይደል?
በትክክል መመለስሻል ከነ ተስፋው የሚያስቆዝመው የሚያስጨንቀው ሁሉ ነገር ጭለማ ብቻ እንዲመስል የሚያደርገው ተጨባጭ ሁኔታ እንዳል ደግሞ እናቶችንም ምስጢራዊ ኃይል ጭምርን የገለጽሽና በትክክል መመለስሻል ሮዝ።
እድል ቢሰጣት ልጆቿን እንድታሳድግ እንዳትባክን የተሻለ ነገር ታመጣለች በሚል ሐሳብ አሁን ምቹ ቤት ላይ ምሳሌ የሚል ሽልማት አዘጋጅተናልና ይሄ ሽልማት ለቤት ውስጥ ላሉ እናቶች የቤት እመቤት ብለን እንሸልማቸው ሴቶች ይኖራሉ። የደጅ እመቤት ብለን ደግሞ ከደጅም ከቤትም እየሰሩ ያሉትን ሴቶች እንሸልማለን። እናት ብቻ አይደለች ማለት ቤትን የምትሰራው አባትም ይሰራል አባትም ይሸከመው ሸክም አለ እና እሱን ደግሞ አባትነቱን የተወጣውን ማህበራዊ ህይወቱ ላይ ልጆቹ ላይ ሚስቱ ላይ በሚገባው ሁኔታ ደግሞ የሰራው አባት ማን ነው ብለን ደግሞ መቼም ይሄ ለማወዳደር ሳይሆን ምስጋና ለማቅረብ ግን ማለት ነው እንደዚህ ያለና አራተኛው ደግሞ ባለውለታ ብለን ደግሞ ስለሚከፈለው ሳይሆን ጥቅም ስለሚያገኝበት ሳይሆን እንዲሁ ዝም ብሎ ለሀገሩ ለወገኑ ፍቅር ኖሮት የሚለፋ ደግሞ አለ አንዳንድ ቀና ሰዎች አሉ። እና እነዚህ ሰዎች መመስገን ቢገባቸው መከበር ቢችሉ በጎ ነገር ይወልዳል። አሁን አንድ ሰው መልካም አርጋል ተብሎ ሲሸለም ሲሞገስ ሌላም ሰው የሱናሪ ያለ መከተል ነው አይደለም የሚሞክረው። እንደዛ ብናደርግ እናቶችን በትክክለኛ ቦታቸው ላይ እንዲቀመጡ እንዲከበሩ እንዲመሰገኑ ብናደርግ የተሻለ ትውልድ የተሻለ ዓለም ይመጣል በሚል እንግዲህ ምሳሌ ብለን ደግሞ ለሚሸለም ነው እናቶችን በመጨወት ማለት ነው።
ግሩም ወንጀት ሮዝ የሥራዋን ያህል የምትናገርበት ደርዝ የምታስረዳበት መንገድም ያስደምማል። ከአጋሮቿ ጋር የሚሰሯቸውም ስራዎች በርካቶች ናቸው። በርግጥ በእናቶች ቀን መስማት ያለበት ድምጽ ነው።
ልክ ነው።
እንግዲህ ጊዜ ገዳብ ይሁንና አድማጮች ሳይጠግቡት መቋጨታችን ነው። ለጊዜው አሁን ቀደም ብለን እንዳነሳ ነው የተሳከረ ጊዜ ይሁንና አሳዛኝ ነገሮች የማህበራዊ ሚዲያውን ይምሉት እንጂ እርግጠኛ ነኝ ይህን መሰል ጉዳዮች የተለየ ትኩረት የሚያገኙበት ጊዜ ይመጣል። ያኔ እንዲህ ያሉት መንፈስ የሚያነቃቁ ህይወትን የሚያቀኑ የሚያጎለብቱ ነገሮች ሆናሉ አየሩን የሚሞሉት ብዬ ተስፋ አድርጋለሁ።
ትክክል ነህ አሉላ። ጊዜ ስለሚገድበን ነው እንጂ ቀኑን ሙሉ የሚወራ ነገር ነበር
ስለነበረን እንግዲህ ስለፈጣችን እድል ሁሉ እዚህ ጋር ድርጊ ነው ማመሰግናለሁ። እና
ቆንጆኛን ማመስገን ይገባል።
ጥሩ
ክብራትና ክብራን አድማጮች የቅዳሜ ግንቦት 10 ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ከንግዱ ወልዴ ጋር በሙዚቃ ቃና ፕሮግራሙ እየተዝናናችሁ እንድታመሹ ልጋብዛችሁ። መልካም ጊዜ።
ጤናስልኝ እንደምን አመሻችሁ። ሳምንታዊ የሙዚቃ ቃና ነው። እስከ ምሽቱ 4 ሰዓት የማስተናግዳችሁ እንግዶልኝ ነኝ። ጌታ መሳበበና ሽሽግ ቸኮል እየተቀባበሉ የሚጫወቱት ቆየት ያለ ዜማ ነው። አብሪያት ያለው የለሁም የለሁም የነገረችኝን አንዱን አሰማው። ብርድ ልብስ ገዝቼ ምን ያደርግልኛል ፍቅርሽ ልቤ ገብቶ ያንቀጠቀጠኛል።
Yeah.
ጌታ መሳይ አበበና ሽሽግ ቸኮል ነበሩ። የሙዚቃ ቃና ይከተላል። ኤንሪኬ ኢግሌሲያስ ያባቱን ፈለገ ተከተለ በሁለት ቋንቋዎች እንግሊዘኛና ስፓኒኛ አሳምሮ የሚጫወት አድንቃይ ነው። አባቱ ሁሊዮ ሆሴ ኢግሌሲያስ ዲላ ኩዌቫ የተሳካለት ዘፋኝ፣ የዘፈን ግጥም ጸሐፊና ጎበዝ ኳስ ተጫዋች ነበር ሲል የኳስ ተጫዋችነቱን እንጂ አሁንም በሕይወት አለ። 80 ዓመቱ ነው። አባት በ14 ቋንቋዎች 150 ሚሊዮን ቅጂዎችን በመሸጥ በዓለም ሙዚቃ ታሪክ ከፍተኛ ስፍራን ከያዙ አቀንቃኞች አንዱ ነው። በስፓኒሽ የሙዚቃው ዓለም የአንደኝነትን ስፍራ የያዘ እንደሆነ ይታመናል። ወደ ልጅ ኤንሪኬ ኢግሌሲያስ ሲመለስ ይህን ሂሮ ብሎ የሰየመውን ተወዳጅ ዘፈን እናገኛለን። ጀግናሽ አድርግኝ እያለ ይመስላል።
Oh yeah, I'm running too deep. have I lost my mind? Well, I don't care, you're here tonight.
ኤንሪኬ ኤግሌሲያስ በመከታተል ላይ ያላችሁት ሳምንታዊውን የሙዚቃ ቃናን ነው። እንግዶ ለነኝ እስከ ስርጭቱ ፍጻሜ አብራችሁን ቆዩ። ከወደ ባስተን ማሳቹሴትስ የፈለቁትና በ90ዎቹ ዝነኛ የነበረው በሶስት አቀንቃኞች የተቋቋመው ቤል ቢቭ ዲቮ የሙዚቃ ቡድን ነው። ሪኪ ቤል፣ ማይክል ቢቪንስ እና ራኒ ዲቮ የባንዱ ስም ከሶስቱ የአባት ስም የተወጣጣ መሆኑ ነው። ቤል ቢቭ ዲቮ ቆነጃጅቶቹ መልክና ቆመናቸውን ተጠቅመው አንዳንዴ ችግር ይፈጥራሉ ያሉ ነው። ፖይዝን
That girl is
Velvet Devil, Poison. እንቀጥላለን። አቤል መኮንን ተስፋዬ በሙዚቃው ዓለም ስሙ The Weeknd የምጋብዛችሁ ከአሪያና ግራንዴ ጋር በመድረክ የተጫወቱትን ነው። ቤላ ሃዲድ የተባለች ሞዴል እና አቀንቃኛ ሴሬና ጎሜዝ ባንድ ወቅት የአቤል ተስፋዬ ፍቅረኞች ነበሩ። ከቤላ ጋር ተለያይቶ ከሴሬና ጋር ሲጀምር የተፈጠሩትን አንዳንድ ስሜቶች እንዲያሳይለት የዘፈነው እንደሆነ ይነገራል። Save Your Tears for Another Day. Save Your Tears, The Weeknd, na Ariana Grande nabaru. Kana si katil?
It's like screaming. And no one can hear. You almost feel ashamed that someone could be that important, that without them, you feel like nothing. No one will ever understand how much it hurts. You feel hopeless, like nothing can save you. And when it's over and it's gone, you almost wish that you could have all that bad stuff back so that you could have the good.
Hey!
We Found Love, Rihanna. በስኮትላንዳዊው የኤሌክትሮፖፕ አቀናባሪና ዲጄ ካልቪን ሃሪስ የተደረሰው ይህ ዘፈን በአውሮፓ አቆጣጠር 2011 ሲለቀቅ በመላው ዓለም ሌላ ዘፈን አይሰማም ነበር ማለት ይቻላል። ማህበራዊ ሚዲያ በወቅቱ በሚገባ ተስፋፍቶ የነበረ በመሆኑ ደግሞ ሪያናም ይበልጥ እንድትታወቅ ዘፈኑም እንዲዳረስ ምክንያት ሆኗል። ባልተጠበቀና ተስፋ በሌለው ቦታም ፍቅርን ማግኘት እንደሚቻል ይናገራል። ካዝማቹ ውጪ ያለው የዘፈኑ ግጥም እጅግ ጥቂት መስመሮች ቢሆኑም ከያዘው መልእክት ጋራ ሰዎች በቀላሉ ራሳቸውን ማዛመድ በመቻላቸው ተወዳጅ ሆነ ይመስለኛል። We Found Love, Rihanna ነበረች። ሚካያ በኃይሉ ሰበቤ ለምሽት የመረጥኩላችሁን ዘፈኖች እንደወደዳችኋቸው ተስፋ አደርጋለሁ። የምሰናበታችሁ በዚሁ ዜማ ነው። ሳምንት እንገናኝ። እንግዲህ ወለኔኝ ሰላም። Thank you.
የአሜሪካ ድምጽ ራዲዮ ጣቢያ ዋሽንግተን ዲሲ ከሚገኘው ስቱዲዮ ሲያስተላልፍ የቆየው የቅዳሜ ምሽት ፕሮግራም በዚሁ ተጠናቀቀ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ያስተናገድኳችሁ ቆንጂት ታየ ነኝ። ሰላም፣ በደህና እደሩ። Thank you.